ያለንበት ሁኔታ በተለይም ከጦርነት በኋላ ወደ ዲሞክራሲ ልንሄድ የምንችልበት ወደ ፖለቲካ ሽግግር ልንሄድ የምንችልበት እድላችን እጅግ በጣም የተዳከመ የተመናመነ ነው የሚመስለኝ።
በእኔ አመለካከት አሁን ትግራይ ውስጥ እየተደረገ ያለው ከቀበሌ ከወረዳ ጀምሮ ህዝቡ የራሱን ሰዎች በሚፈልገው መልኩ መርጦ ራሱን ማስተዳደር የሚችልበት መንገድ በኢትዮጵያ በሙሉ ሊደረግ የሚችልበት ሁኔታ ካልተፈጠረ ችግር ይኖራል ወደፊትም። እና ያንን ማድረግ እስካሁን ድረስ አይቻልም ነበረ። አሁን ግን እኔ የማየው ያንን ማድረግ ወደ ዲሞክራሲ የመሄድ እድል አለ።
ክርክር በዛሬ የኢትዮጵያ ጉዳይ በኢትዮጵያ ጉዳዮች ላይ በመጻፍ በመሟገትና ማብራሪያዎችን በመስጠት የሚታወቁ ሁለት የህግ ባለሙያዎችን ይዘንላችኋል። በወቅቱ የሀገሪቱ ሁኔታ ላይ ይከራከራሉ። አሉላ ከበደ ነው ክርክሩን ያስተናገደው። ወደዚያው ላሻግራችሁ።
እናለሁ እንግዶቼ፣ ሁለታችሁም ለጣቢያችን እንግዶች አይደላችሁም። ከዚህ ቀደም በተለያዩ ፕሮግራሞች ላይ በተደጋጋሚ ቀርባችኋል። ለምንነጋገርባቸው ርዕሰ ጉዳዮች ቅርብ ለማድረግ እስኪ ሙያችሁን በተለይ ትኩረት አድርጋችሁ የሰራችኋቸውን ስራዎች ጭምር በመጠኑ እናስተዋውቅ። ለአድማጭ ለተመልካቾቻችን ራሳችሁን እንድታስተዋውቁ ይጋብዝ። ከለንደን እንነሳ።
እሺ፣ አመሰግናለሁ። አወል ካስማሎ እባላለሁኝ። የህግ ባለሙያ ህግ ተማርኩት አዲስ አበባ ዩኒቨርሲቲ ነው። አሁን ዩናይትድ ኪንግደም ውስጥ ኪንግል በሚባል ዩኒቨርሲቲ ሲኒየር ሌክቸረር የህግ ትምህርት ቤት ውስጥ አስተምራለሁ። ከዛ በተረፈ የሆርን ኦፍ አፍሪካ ፖለቲካዊ ጉዳዮች ላይ ስቴት ፎርሜሽን ላይ አንዳንድ እይታዎችን እሰጣለሁ። በተለይም ኢትዮጵያ ላይ ከጊዜ ወደ ጊዜ ስትራክቸራል የሆኑ ነገሮች ላይ እንደዚሁም ፕራክቲካል የሆኑ ፖለቲካዊ ጉዳዮች ላይ እጽፋለሁ፣ አስተያየት እሰጣለሁ።
አመሰግናለሁ ስለጋበዝከኝ። ዶክተር አወልም ዌልካም። ዝግጅት ላይ ለውይይት ስለቀረብክ ደስ ብሎኛል። ደረጀ ደምሴ ይባላለሁ። ቦስተን ነው የምኖረው። ላለፉት 23 ዓመታት በቦስተን የህግ ጠበቃ ሆኜ በመንግስትም በግል ድርጅቶችም በተለያዩ የህግ ድርጅቶች ሰርቻለሁ። አሁን የራሴ የህግ ፈርም አለኝ፣ 4 ጠበቆች አሉት። በትምህርት በኩል የመጀመሪያ ዲግሪን በመንግስትና ፖለቲካ ጋቨርንመንት ኤንድ ፖለቲክስ በሚባል ዲግሪ ጨርሼ ከዛ በኋላ የህግ ትምህርት ቤት ገብቼ በጁሪስ ዶክተር ዲግሪ ተመርቄያለሁ። እና ብዙ የምሰራው በግለሰቦች መብት ዙሪያ ነው። በወንጀል የተከሰሱ ግለሰቦችን በፌደራልም በስቴትም ሪፕሬዘንት አደርጋለሁ። የስቴቱ የፓብሊክ ዲፌንደር ኤጀንሲ ምክትል ቼር ነኝ። እንደገና ሎየሮችን በማሰልጠን ተመርጬ በስቴቱ ላለፉት 15 ዓመታት የተለያዩ ኮንቲኒዩንግ ሊጋል ኤጁኬሽን ይባላል ቀጣይ የህግ ትምህርት ሰጣለሁኝ። የአሜሪካ ሲቪል ሊበርቲስ ዩኒየን የነጻነት መብት የሚጠብቅ ድርጅትም በምክትል ፕሬዚዳንትነት አገልግያለሁ። የተከላካይ ጠበቆችን ፕሬዚዳንት ሆኜ ሰርቻለሁ ለዚህ ስቴት። እና ብዙ ኢንትረስቴ የግለሰብ መብትን በተመለከተ ነው። እንዳልኳልክ ይበቃል።
አመሰግናለሁ እንግዶቼ። ሁለታችሁም የህግ ባለሙያዎች በመሆናችሁ ይልቁንም በጥልቀት የምንመለከታቸው እጅግ አሳሳቢ ጉዳዮች በመኖራቸው የምትከራከሩት በጥልቅ ስሜት፣ ጉዳዩ የአገር ጉዳይ በመሆኑ አንዳንዴ ከጭብጡ ይልቅ ስሜት በሚገንበት ሁኔታ የሚመጣውን አይነት ያልተፈለገ ፍሬ አልባ የሆነ ንትርክ ውስጥ ላለመግባት በተቻለ መጠን ሀሳባችሁ ምንም ያህል የጠነከረ ምንም ያህል የተቃረነ ቢሆን ጭብጡ ላይ እንድታተኩሩ ጠይቃለሁ። ዛሬ በኢትዮጵያ ባሉ ወደፊት የሚያስኬዱ አቅጣጫዎችን የሚመለከቱ ህግ ነክ ጉዳዮችን፣ አስተዳደርን፣ ሰላምን፣ አገሪቱን ወደፊት የሚያራምዱ ጉዳዮች፣ አብሮ የመኖርን እጣ ጭምር እንመለከታለን። እስኪ አሁን ካለንበት እንነሳ። አወዛጋቢ ሀሳቦች ከግራና ቀኝ ይሰማሉ እንደየምንጮቻቸው። ምናልባትም ትልቁ ጉዳይ በቅርቡ በትግራይ የተካሄደው መንግስት የህግ ማስከበር እርምጃ ያለው ነው። ቀደም ብሎ ተደጋግሞ የተነገረ ሁኔታ እንዴት ነው የምትገመግሙት? ዶክተር አወል።
አመሰግናለሁ። እንግዲህ ባለፉት 2 ዓመት ከግማሽ በተለይም አብይ አህመድ ወደ ስልጣን ከመጡበት ጊዜ ጀምሮ እጅግ ተስፋ የሚሰጡ የሚያበረታቱ የለውጥ ጅማሮዎች ነበሩ። እነዚያ የለውጥ ጅማሮዎች ከጊዜ ወደ ጊዜ ተስፋ ከመስጠት ወደ አሳሳቢነት እየሄዱ መጨረሻ ላይ አገሪቷ ወደ ጦርነት የገባችበት ሁኔታ ነው ያለው። እንግዲህ 2018 ላይ በአብዛኛው ስንሰማ የነበረው የዶክተር አብይ መንግስት አገሪቷን ወደ ዲሞክራሲ እንደሚያሸጋግር፣ ለዚህ ደግሞ ያለው ቁርጠኝነት በጣም ከፍተኛ እንደሆነ መጀመሪያ ላይ ይህን ቁርጠኝነት የሚያመላክቱ ነገሮች መሬት ላይ እየተወሰዱ የነበሩ እርምጃዎች ነበሩ። ጊዜ ወደ ጊዜ ግን ያ የሚወሰዱት እርምጃዎች ሁኔታቸው እየተቀየረ አሁን ያለንበት ሁኔታ በተለይም ከዚህ ጦርነት በኋላ ወደ ዲሞክራሲ ልንሄድ የምንችልበት ወደ ፖለቲካዊ ሽግግር ልንሄድ የምንችልበት እድላችን እጅግ በጣም የተዳከመ የተመናመነ ነው ይመስለኝ። ስለ አገሪቷ ያለንም አጠቃላይ ቪዥን በጣም ትልቅ ተቃርኖ ውስጥ የገባበት ሁኔታ ነው የሚታየኝ። ስለዚህ አሁን ባለንበት ሁኔታ በተለይም ከጦርነቱ በኋላ ያለው ሁኔታ አገሪቷ ወደፊት ለማራመድ የተሻለ እርምጃ ፈጥሯል የሚለውን ትንታኔና ግምገማ እኔ አልቀበለው። if anything እኔ የሚታየኝ አሁን አገሪቷ ከኖቬምበር 4 በፊት ከነበረው በጣም የተወሳሰበ ችግር ውስጥ እንዳለችና ይሄ ደግሞ በተለይም በጦርነቱ ሂደት ያየነው ፕሮሰስ አገሪቷ የሚያስፈልጋትን ሪኮንሲሊየሽን ስለ ኢትዮጵያ እንደ አንድ አገር የሚኖረንን ህልም ትልቅ ተቃርኖ ውስጥ የከተተና አይ ቲንክ ወደ ዲሞክራሲ የመሄድ እድላችንም በጣም ያመነመነ ነው የሚያስገኝ።
አቶ ደረጀ ሌላ ጥያቄ ሳልጨብር በአቶ ነው እየቀጠልኩ ያለሁት። በህግ ሙያ የህግ ዶክትሬት እንዳለው ታውቃለሁ። ማጠራሩንም ማጠቃቀሙን እዚህ ሀገርም በተለመደው ከዚህ ቀደም በመረጡት መንገድ ነው እየጠራ ያለሁት።
ልክ ነው። እዚህ ሀገር ያለን ጠበቆች ዶክተር አንባልም ዲግሪው ጁሪስ ዶክተር ቢልም እና በዛ ነው የምመርጠው። እኔ የማየው በተለየ መልኩ ነው። ዶክተር አብይ በስልጣን ላይ ሲመጡ የተናገሩት ነገር ነበር የመደመር ፍልስፍና እና ከዛ ፍልስፍና የተቀየረ ነገር አላየም። ግን ያ ፍልስፍና መሆን የሚችለው እና ተግባራዊ ሊሆን የሚችልበት መንገድ ሲስተሙን በመቀየር ብቻ ነበር። እና ያን ሲስተም ለመቀየር የሚደረገውን ማንኛውንም ጥረት በጣም ለማደናቀፍ የሚሞክሩ ከዚህ በፊት ስልጣን ላይ ነበሩ የተለያዩ ኃይሎች አሉ። ቲፒኤልኤፍን ብቻ ሳይሆን በዛ ቲፒኤልኤፍ በመሰረተው ስርዓት ውስጥ ተጠቃሚ የነበሩ ማለት ነው። እና ጦርነቱ እንዴት መጣ የሚለው በተለያየ መልኩ ሊታይ ይችላል። አንድ የነበረው የህግ ስርዓት የነበረው የፖለቲካል ስርዓት ድክመት ነው። ኦሬዲ በነበረው መዋቅር ነው ሪፎርም ለማድረግ የሞከረው መንግስት። ያ ሪፎርም የተደረገው ከዚህ በፊት የነበሩትን ችግሮች አይቶ ለነዛ ችግሮች መፍትሄ ጥፋተኛ የሆኑ ሰዎች ሊጠየቁ በሚችሉበት ወይም ደግሞ ይቅርታ ሊደረግላቸው የሚችልበት ስርዓት ተደርጎ ነው። ብዙ ጊዜ በተለያየ ሀገር አንድ የግለሰቦችን መብት የነፈገ ሲስተም ወይም የነበረው ሲስተም ላይ አዲስ ሲስተም መምጣት አለበት ሲባል ሪኮንሲሊየሽን ወይም ደግሞ የእርቅ ፕሮሰስ ይደረጋል። ያንን ሁሉ ሳይደረግ ሪፎርም እናድርግ የሚለው ጥረት ነበር የተደረገው። ነገር ግን እንደምታውቀው አንተም መንግስት በእኔ አመለካከት ዶክተር አብይ የኢትዮጵያ ፕራይም ሚኒስተር ሆኖ መስራት የጀመሩት ገና አንድ ወራቸው። ከዛ በፊት የተወሰነው የኢትዮጵያ አካል ከመንግስት ቀጥታ ፓወር ውጪ ነበር። በዛ መልኩ ሪፎርም ማድረግ አይቻልም ነበር። የተከሰሱ ሰዎች ከፈለጉ አንድ ቦታ ሄደው ከመንግስት ቁጥጥር ውጪ መሆን ከቻሉ፣ ህገ መንግስት ተጣሰ የሚሉ ክልሎች ደግሞ ወደ ፍርድ ቤት ሳይሆን በራሳቸው በፈለጉት መልክ ምርጫ አቋቁመው እኔ ፌደራል መንግስት የሚለውን አልቀበልም የሚባልበት ሲስተም አንድ ሀገር ሊኖር አይችልም። ከዛ አልፈን ደግሞ እንዴት ተጀመረ ሲባል የተጀመረው 8000 ወታደሮችን ሆስቴጅ በመውሰድ ጥቃት አድርሶ ማለት ነው። ያንን ደግሞ ዝም ብሎ ሊያልፍ የሚችል መንግስት የለም። እና ችግሮቹ ውስብስብ ናቸው። ከራሱ ከመንግስት ስትራክቸር፣ ከህጉ ድክመት፣ ከፍርድ ቤቶች ፋንክሽን ማድረግ አለመቻል፣ ስልጣን በትክክለኛው መሰረት ዴሞክራቲክ እና ፌደራል ሲስተምን በተከተለ መሰረት ተበታትኖ አንዱ አንዱን ቼክ እየተደራረገ የሚካሄድበት ስርዓት የሌለበት ስለነበረ እያንዳንዱ ህገ መንግስት ተጣሰ የሚለው ሰው ሪዞርት የሚያደርገው ወይም ደግሞ እንደ ምርጫ የሚወስደው በራሱ ህገ መንግስት እንደተጣሰ ወስኖ በግሉ መፍትሄ ሰጥቶ በዛ መንቀሳቀስ። ያ ደግሞ በዛ አይነት ሁኔታ ሀገር ሊተዳደር አይችልም። ያ መስተካከል የሚችለው አሁን ነው። ለመጀመሪያ ጊዜ በእኔ አመለካከት አሁን ትግራይ ውስጥ እየተደረገ ያለው ከቀበሌ ከወረዳ ጀምሮ ህዝቡ የራሱን ሰዎች በሚፈልገው መልኩ መርጦ ራሱን ማስተዳደር የሚችልበት መንገድ በኢትዮጵያ በሙሉ ሊደረግ የሚችልበት ሁኔታ ካልተፈጠረ ችግር ይኖራል ወደፊትም። እና ያንን ማድረግ እስካሁን ድረስ አይቻልም ነበር። አሁን ግን እኔ የማየው ያን የማድረግ እንዳውም ወደ ዴሞክራሲ የመሄድ እድል አለ። የራስ ያለ ስላሴ የንጉስ አገዛዝ ነበር። ከዛ ወዲህ የተለያዩ ኃይሎች መርተዋል ሀገሪቷን። ስማቸው ዴሞክራሲ ነው፣ ዴሞክራቲክ ፌደራል ባደረው መንግስቱ ኃይለ ማርያም ዴሞክራቲክ ፌደራል ነበር የሚለው ኢትዮጵያ። እና ስሙን ብቻ ሳይሆን ማየት ያለብን እርግጥ ነበር ወይ የሚለው ሲስተሙ አልነበረም።
አቶ ደረጀ ወደ ዶክተር አወል ከመመለሴ በፊት ጠቅላይ ሚኒስትር አብይ በዛች ሀገር ጠቅላይ ሚኒስትርነት መስራት ከጀመሩ ገና አንድ ወር ነው ብለዋል። በሳምንታት በፊት የተካሄደውን ውጊያና የተከተለውን የመጣውን ለውጥ ምክንያት አድርገው ይሆን ግልጽ ለማድረግ?
አዎ ትክክል ነው። እስከዛ ድረስ እውነቱን ለመናገር ማድረግ የሚችለው ያወጣው አንዳንድ መመሪያዎችን ተግባራዊ ሊሆን የሚችሉት በኢትዮጵያ ግዛቶች ውስጥ ትግራይን ቀንሶ በቀሩት ውስጥ ነበረ እና ከአንድ ወር ጀምሮ በጠቅላላው ኢትዮጵያ ውስጥ የሚሰራ የፌደራል መንግስት አለ ብዬ ለማለት የምችለው አሁን ነው።
መልካም። ዶክተር አወል እንደተከታተሉት አቶ ደረጀ ወደ ዲሞክራሲያዊ ሽግግር ለመሄድ እድሉ አለ ነው ያሉት። እርሶ በበኩሎ ይሄን ግጭት ተንተርሶ በጻፉት አንድ ጽሑፍ ላይ ጠቅላይ ሚኒስትር አብይ አህመድ ጦርነት ያወጁት ከክልሉ አመራር ጋር የነበራቸውን የሪዮት ዓለምና የፖለቲካ ልዩነት ለማወራረድ ነው ይላሉ። ያን በሰላማዊ መንገድ ያልተፈታ ልዩነት በጦርነት ሊፈቱ ያደረጉት ነው ይላሉ። በአንጻሩ በመንግስት በኩል በተደጋጋሚ የተገለጸው የክልሉ አመራሮች እዚያ በሚገኘው የፌደራሉ ጦር ላይ ጥቃት በመፈጸማቸው ህግ የማስከበር እርምጃ ነው የሚል ነው በመንግስት በኩል በተደጋጋሚ የተገለጸው። እስኪ ወደ ሌላ ትልቅ ርዕስ ከመሄዳችን በፊት እርስዎ ያን ለማለት ያበቃዎትን ምክንያት ያስረዱን።
አቶ ደረጀ ያነሱት አብዛኛው ፖይንት ላይ እኔ ራዲካሊ የተለየ አመለካከት ነው ያለኝ። ግን ኤኒ ኢቨንት የኔ መነሻ ፖይንት የሚሆነው አንድ መንግስት በተቻለ መጠን አይደለም የኖቤል ሽልማት የተሸለመና አገርን ሊያሸግር ይችላል ተብሎ ትልቅ ተስፋ የተጣለበት መንግስት መሪ ጦርነት እጅግ በጣም የመጨረሻው እርምጃ ነው መሆን መቻል ያለበት። በኢትዮጵያ ኮንቴክስት ኢትዮጵያ የገባችበት ጦርነት የመጨረሻው ነው ብዬ አላምንም። በምንም አይነት መልኩ ጠቅላይ ሚኒስትሩ ጦርነትን ሙሉ በሙሉ ሩል አውት ማድረግ ነበረባቸው። ብዙ ጊዜ አሁን የመከላከያ ሰራዊት ጥቃት ደርሶበታል እንዴት ነው የአንድ አገር መሪ የመከላከያ ሰራዊት ጥቃት ደርሶበት ዝም ብሎ የሚያየው? ቲፒኤልኤፍ ብዙ የማዕከላዊ መንግስቱን አንታጎናዊ ለማድረግ ሲያደርጋቸው የነበሩ ነገሮች ነበሩ። ይህንን ሁሉ እንዴት ሊታገስ ይችላል የሚሉ ክርክሮች አሉ። እውነት ነው የትግራይ መሪ የነበረው ቲፒኤልኤፍ የፌዴራል መንግስትን አንታጎናይ ሲያደርግ ነበረ በብዙ አይነት መልኩ። አንዳንዶቹ አንታጎኒዝሞች በፌዴራል ስትራክቸር ውስጥ ችግር ያለባቸው አይመስለኝም፣ የሚጠበቁም ናቸው። ኢንፋክት ማንም ህገ መንግስታዊ ብሔራዊ ፌዴራሊዝምን አንደርስታንድ የሚያደርግ ግለሰብ ኢትዮጵያን ህገ መንግስት የሚያውቅ በክልል መንግስትና በፌዴራል መንግስቱ መካከል የሚኖረን አለመግባባት ችግር አድርጎ የሚያይ ከሆነ ህገ መንግስቱን አልተረዳም ማለት ነው። የህገ መንግስቱን ፋውንዴሽናል ሎጂክ አልተረዳም ማለት ነው። በአብዛኛው በፌዴራል መንግስትና በክልሎች መካከል ብዙ አንታጎኒዝሞች አሉ፣ ብዙ ክርክሮች አሉ፣ ብዙ አለመግባባቶች አሉ። በአብዛኛው እነዚህ አለመግባባቶች የሰለጠነው አንገብ ላይ ፍርድ ቤት ሄደው በዛ መልኩ ይፈታሉ። አንፎርችኔት ኢትዮጵያ ውስጥ እዛ ቦታ ላይ ያደረስንም እና ነገሮች በኃይል አንዳንድ ጫና በተሞላባቸው እና አልቲሜት ላይ አሁን ባየነው ሁኔታ በጦርነት የሚፈቱበት ሁኔታ አለ። በእኔ እይታ ጠቅላይ ሚኒስትሩ ጦርነትን ሙሉ በሙሉ ሩል አውት ማድረግ መቻል ነበረበት፣ ችግር እንኳን ቢኖር። አሁን ትግራይ ውስጥ ተደረገ የሚባሉ አንዳንድ የምናያቸው የምንሰማቸው ዜናዎች ኢትዮጵያ እንደ አገር ወደፊት ልትኖር የምትችለው ሊኖራት የምችለው እድል ፈንክሽናል የሆነ ዲሞክራሲ መገንባት አንጻር እነዛን እድሎች ያመናመነ እንጂ ያጠናከረ አይደለም። በእኔ እይታ ጠቅላይ ሚኒስትር መሆን የጀመሩት አሁን ከቅርብ ጊዜ በኋላ ከጦርነቱ ካለቀ በኋላ ነው የሚለው እኔ አይ ፋይንድ ላይ በጣም አስተውንሽኝ። ምክንያቱም ምንድን ነው ከጠቅላይ ሚኒስትር የሚጠበቀው? ማንም ሰው የእሳቸውን ውሳኔ በምንም አይነት መልኩ ሳይቃወም ሙሉ በሙሉ 100% ስልጣን ኖሯቸው የፈለጉትን ነገር ማድረግ አለባቸው ነው። ያ አመለካከት ከየት እንደሚመጣ ትንሽ ይቸግረኛል።
እዚች ላይ
አቶ ደረጀ፣ እሺ
ጦርነት የመጨረሻው ነው ሪዞርት መሆን ያለበት የሚለው ላይ ስማማል። ነገር ግን አንድ የፌዴራል ጦር ባልጠበቀበት ጊዜ ፕሪኤምፕቲቭ ስትራይክ ወይም ደግሞ ምናልባት አታክ ሊያደርገኝ ስለሚችል ቀድሜ አታክ ላድርገው ብሎ የአንድ ክልል መንግስት አታክ አድርጎ 8000 ወታደሮች ሆስቴጅ ወስዶ ከዛ መንግስት ያንን አይቶ ዝም ማለት አለበት የሚባል ነገር ሊኖር ይችላል? አይ ዶንት ቲንክ ሶ። አይመስለኝም። የትኛውም ሀገር ያንን አያደርግም። ከመጨረሻው መጠበቅ አለበት የሚባለው እንግዲህ ከዛ ሊያልፍ የሚችል አይመስለኝም። ወይም ደግሞ አይ ፕሪኤምፕቲቭ ስትራይክ ወይም መጀመሪያ አታክ ያደረገው ቲፒኤልኤፍ አይደለም የሚል ከሆነ ዶክተር አወል እሱ ሌላ የፋክት ጥያቄ አለ ማለት ነው። እዛ ላይ መነጋገር እንችላለን። ያንን አክሴፕት የሚያደርግ ከሆነ ከዛ መነሳት አለበት። ያንን ሳይጠቅስ ግን እስከ መጨረሻው ወይም መጀመሪያው የሚለው ላይ መግባት አይቻልም። ያንን ክሊር ማድረግ አለ። ሁለተኛ እኔ አልኩበት ምንድነው ዶክተር አብይ ትግራይ ውስጥ ስልጣን አልነበረውም ለማለት ፈለኩት። ቀድሞ የሴኩሪቲ ኃላፊ የነበረው አቶ ጌታቸው አሰፋ ተከሶ እሱን ለማሰር በፍርድ ቤት ትዕዛዝ ይዘው ሄዱ የፌደራል ፖሊሶች። ታስሮ ነው የተመለሱት እሱን መያዝ አትችሉም ተብለው። ከዛ ደግሞ የፌደራሉን ጦር የክልላል የፌደራሉን ጦር ሊመራ የተላከው ጀነራል ደግሞ አንተ ቦታህን አትይዝም ተብሎ ተከልክሎ ነው የተመለሰው። ስለዚህ የራሱን ጦር የፌደራሉን ጦር መሪ መላክ የማይችል የፌደራል ፍርድ ቤት ማሰሪያ ያዘበበትን ሰው አስሮ ማምጣት የማይችል ፕራይም ሚኒስተር ስልጣን የለውም እዛ ክልል ውስጥ አልኩት በዛ ምክንያት።
መልካም ጦርነት የመጨረሻ አማራጭ ነው የሚለውን ሁለታችሁም ተስማምታችሁበታል ብዙዎችም ይስማሙበት ይመስለኛል። ነገር ግን ጠቅላይ ሚኒስትር አብይ ካሁን ቀደም የሚከሰሱት የሚወቀሱት በአገር ውስጥ በሚታዩ ቀውሶች እርምጃ አይወስዱም ታጋሽነታቸው ከመስመር ያለፈ ነው። ፍጥጫ ከገቡት ህወሓት አመራሮችም ጋር ህጋዊ እርምጃዎችን ለመውሰድ ዳተኛ ናቸው። በመወከሩም ጊዜ ተደረጀ የገለጻቸውን አይነት ምላሾች ሲሰጡ የኃይል እርምጃዎችን ላለመውሰድ በሚያደርጓቸው ቁጥብነቶች ደካማ መንግስት ተመስለው ቀርቡ ነበርና በአንድ ጦር ላይ የተፈጸመ ጥቃት መሆኑን ትክክል ነው ብለም ከተቀበለን የህወሓት አባል የሆኑ አንድ ሰው አስቀድሞ ለመከላከል የተደረገ እርምጃ መሆኑን
ከዚህ ቀደም ተናግረዋልና የህወሓትን የራሱን ምንጮች መሰረት አድርገን ይህ እርግጥ ከሆነ መቼ ነው አንድ መንግስት የኃይል እርምጃ መውሰድ የሚችለው?
ከህግም አንፃር ዶክተር አወለ
ክርክሩ ይበል በከረረ ሁኔታ ይከተላል እንዳይመልጦ ያዳምጡት።